ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚሰራጭላችሁ የሐሙስ ምሽት ፕሮግራማችን ጀመረ። የሚኒሶታው አገረ ገዥ ቲም ዋልዝ ለምክትል ፕሬዝደንትነት ተወዳዳሪ ሆነው በፓርቲያቸው መመረጣቸውን በይፋ ተቀበሉ።
ዲሞክራቶች ስለ ነጻነት ስናወራ ግን ለራሳችሁም ሆነ ለምትወዱት ሰው ሕይወትን የተሻለ ማድረግ ማለታችን ነው። የጤና እንክብካቤን በተመለከተ የራሳችሁን ውሳኔ መስጠት እንድትችሉ ማድረግ ነው። ልጆቻችሁ በመሳሪያ ጥቃት እንገደላለን ብለው ሳይሰጉ በነጻነት ወደ ትምህርት ቤት የመሄድ መብት እንዲኖራቸው ማድረግ ነው።
ቀደም ብዬ እንደጠቀስኩት የሚኒሶታው አገረ ገዥ ቲም ዋልዝ ትናንት ምሽት በተከናወነው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ላይ ለምክትል ፕሬዝደንትነት እንዲወዳደሩ በፓርቲያቸው መመረጣቸውን በይፋ ሲቀበሉ ካደረጉት ንግግር ላይ እየተወሰደ ነው። ዘገባው ወደ በኋላ ላይ ይቀርባል። የዲሞክራቲክ ፓርቲውን ጉባኤ በተመለከተ ከቺካጎ የምናቀርበውም የቀጥታ ዘገባ ይኖረናል። ሌሎችም የሀገር ውስጥና የውጭ ሀገር ዘገባዎችን ይዘን ቀርበናል። ሐሙስ ነሐሴ 16 2016 ዓ.ም ክብራትና ክብራን ሳስተናግዳችሁ የማመሸው እንግዶ ሊነኝ። ለዓለም ዜናው አሉላ ከበደ በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ ነው። የምሽቱ ዋና አዘጋጅ ቆንጅት ታየ። እስከ ምሽቱ አራት ሰዓት አብራችሁ እንድታመሹ እየጋበዝኩ አሁን በቀጥታ ወደ ዓለም ዜናው።
ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። የዲሞክራት ጉባኤ ካማላ ሃሪስ የፓርቲያቸው እጩ ሆነው መመረጣቸውን በሚቀበሉበት በዛሬው ምሽት ስነ ስርዓት ይጠናቀቃል። ዩናይትድ ስቴትስ የሽብር ጥቃቶችን ጨምሮ ብርቱና ተደራራቢ አደጋዎች ተደቅነውባታል ሲሉ የጸጥታ ባለስልጣናት አስታወቁ። የቀድሞ የኤርትራ የገንዘብ ሚኒስትር በእስር ላይ ሳሉ አረፉ የሚሉት ይገኙበታል። አሁን ወደ ዝርዝሩ እንዘልቃለን። የዲሞክራቶች ጉባኤ ካማል ሃሪስን የፓርቲያቸው እጩ አድርጎ የሚመርጥበት ስነ ስርዓት ዛሬ ምሽት ይጠናቀቃል። አራተኛ ቀኑን ያስቆጠረው የዲሞክራቶች ጉባኤ የዩናይትድ ስቴትሷ ምክትል ፕሬዚዳንት ካማል ሃሪስ ታሪካዊ በሆነ ሂደት በፕሬዚዳንታዊ ምርጫ ፉክክር የፓርቲያቸው እጩ ሆነው የተሰየሙበትን ውሳኔ በሚቀበሉበት ስነ ስርዓት ዛሬ ምሽቱ ላይ ይጠናቀቃል። በስነ ስርዓቱም ሃሪስ ለሀገራቸው ያላቸውን ራዕይ ይፋ በማድረግ ከሪፐብሊካኑ እጩ ዶናልድ ትራምፕ የተሻለው አማራጭ የሚሆኑበትን ምክንያት ያሳያሉም ተብሏል። በዚህም የፕሬዚዳንት ጆ ባይደን ዳግም ምርጫ ዘመቻ አክትሞ በምትካቸው ሃሪስ የዲሞክራቲክ ፓርቲያቸው ፕሬዚዳንታዊ እጩ ሆነው እንዲቀርቡ ድጋፋቸውን መስጠታቸውን ተከትሎ ወሩን ሲታይ ለነበረው አጀብ የበዛው እንቅስቃሴም ማብቂያ የሚያበጅ ይሆናል። ስማቸው እንዳይገለጽ የፈለጉ አንድ ሃሪስ ዘመቻ ባለስልጣን እንደገለጹት ሃሪስ ምሽቱ ላይ በሚያሰሙት ንግግራቸው ሶስት ጉዳዮችን እውን የማድረግ ዓላማ ይዘዋል። መካከለኛ ገቢ ካለው ቤተሰብ የመጡበት ታሪካቸውን፣ ለሀገራቸው ያላቸውን ብሩህ ራዕይና ጸለምተኛ ካሉት የትራምፕ አጀንዳ ጋር በማነጻጸር እንደሚያሳዩ፣ ይህም የአገር ፍቅር ስሜትን እንደሚቀሰቅስ ባለስልጣኑ ተናግረዋል። የመድረኩ የፊታችን ጥቅምት ወር መገባደጃ ለሚካሄደው ፕሬዚዳንታዊ ምርጫ ሃሪስ የአያሌ ሚሊዮን መራጮችን ቀልብ ለማግኘት ካሏቸው እድሎች ውስጥም አንዱ ተደርጎ ታይቷል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ በርዕሱ ላይ ሰፋ ያለ ዘገባ በመጽሔቱ ክፍለ ጊዜ ይቀርባል። ዩናይትድ ስቴትስ የሽብር ጥቃቶችን ጨምሮ ብርቱና ተደራራቢ አደጋዎች ተደቅነውባታል ሲሉ የጸጥታ ባለስልጣናት አስታወቁ። የዩናይት ስቴትስ የሕግ አስከባሪ ተቋማት የተለያዩ አደጋዎችን ለመከላከል እየጣሩ ባሉበት በአሁኑ ወቅት አገራቸው ከየማዕዘናቱ ከፍተኛ የአደጋ ስጋት እንደገጠማት የፌዴራሉ ወንጀል ምርመራ ቢሮ ኤፍቢአይ ኃላፊ ተናግረዋል። በስራ ዓለም ተሰማርቼ በቆየሁበት ዘመን ሁሉ እንዲህ እንዳሁኑ ያለ የተለያዩ አደጋዎች በአንድ ጊዜ ስጋት የደቀኑበትን መለስ ብዬ እንዳስብ ተገድጃለሁ ሲሉ የኤፍቢአይ ዲሬክተር ክሪስቶፈር ሬ አገራቸው ተደቅኖባት ያለ ያሉትን ሁኔታ አብራርተዋል። ሬይ ይህን አስተያየት ሰጡት በተለያየ ጸጥታ ተቋማት መካከል ባሉት የትብብር ግንኙነቶች ዙሪያ ለመናገር በትላንትናው ዕለት በሚኒያፖሊሱ የድርጅታቸው የመስክ ጽፈት ቤት በተገኙበትና ከአሶሺየትድ ፕሬስ የዜና ወኪል ጋር ቃለ ምልልስ ባደረጉበት ወቅት ነው። የዲሬክተሩ ማስጠንቀቂያ ቃል የተሰማው FBI የአገር ውስጥና ዓለም አቀፍ ሽብርተኝነትን፣ ቻይና የምትፈጽማቸውን የስለላ ድርጊቶች እንዲሁም የአእምሮ ንብረት ስርቆትና በዩናይትድ ስቴትስ የምርጫ የውጭ ጣልቃ ገብነት የደቀኗቸውን ከፍተኛ ስጋቶች ለመመከት ጥረት በያዘበት ወቅት ነው። የቀድሞ የኤርትራ የገንዘብ ሚኒስትር በስር ላይ ሳሉ አረፉ። የቀድሞ የኤርትራ የገንዘብ ሚኒስትር ብርሃኔ አብርሃ ከመስከረም 7 2011 ዓ.ም አንስቶ በፖሊስ ቁጥጥር ስር ባሉበት ሕይወታቸው ማለፉን ለአሜሪካ ድምፅ የአፍሪካ ቀንድ የዜና አገልግሎት የተናገሩ የቤተሰቦቻቸው አባላት አረጋግጠዋል። አቶ ብርሃኔ እስር ላይ በነበሩበት ወቅት ጠያቂ ያገኛቸውም ነበር። እንደ አውሮፓውያን የዘመን አቆጣጠር ከ2001 እስከ 2012 የኤርትራ የቀድሞ የገንዘብ ሚኒስትር ሆነው ያገለገሉት አቶ ብርሃነ የመንግስትን ፖሊሲ በግልጽ የሚተቹ ባለ ሁለት ጥራዝ መጽሐፍት በውጭ ሀገር ካሳተሙ በኋላ ነው በኤርትራ የጸጥታ ባለስልጣናት ተይዘው የተወሰዱት። አቶ ብርሃነ በጸጥታ ባለስልጣናቱ ተይዘው ወደ እስር ቤት ከመወሰዳቸው አስቀድሞ ፕሬዚዳንት ኢሳያስ ከስልጣን እንዲወርዱና ለሀገራዊ ምርጫ እንዲካሄድ የሚሉ ጥያቄዎችን በይፋ አሰምተው ነበር። አገር ውስጥ ያሉ የቤተሰባቸው አባላት የህልፈታቸው ዜና በፖሊስ ቢነገራቸውም የኤርትራ መንግስት ግን በበኩሉ ይፋ መግለጫ አልሰጠም። አቶ ብርሃነ ያሉበትን አስመልክቶ ከአሁን ቀደም የሰብአዊ መብት ተሟጋቾች ጥያቄ የቀረበላቸው የኤርትራ ባለስልጣናት በሙሉ በተመሳሳይ አቶ ብርሃነ ያሉበትን ይፋ ማድረግ ሳይችሉ ቀርተዋል። ቦትስዋና እስካሁንም በዓለም ከተገኘው ሁለተኛውና ትልቁ ነው ተብሎ የሚታመን 2492 ካራት የሚመዝን አልማዝ ማግኘቷን ዛሬ ሐሙስ አስታወቀች። አገሪቱ ውስጥ ካሉት በአንደኛው የማዕድን ማውጫ የተገኘው ይህ የአልማዝ መጠን አሁን በአገሪቱ ፕሬዚዳንት ሞግዌትሲ ማሲሲ ጽህፈት ቤት የሚገኝ ሲሆን በቅርቡ ለሕዝብ እይታ እንደሚቀርብም ቦትስዋና አስታውቃለች። ዘመናዊ ቴክኖሎጂን በመጠቀም አልማዙን ያገኘው በቦትስዋና የካናዳው ሉካራ የማዕድን ኩባንያ ከፍተኛ ጥራት ያለውና በአይነቱም ፍጹም የተለየ አልማዝ ነው ብለዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ልነኝ። ፕሮግራሙን ከስቱዲዮ የሚቆጣጠርልን ኤልያስ አስማሬ ነው። የዛሬው ምሽት የዌብና ማኅበራዊ ድረገጽ አሰናጆቻችን አበባየው ገበያውና አስማማው አየኖ ናቸው። የምሽቱ ዋና አዘጋጅ ቆንጅታየ። ፕሮግራሞቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቀጥታ ለምሽቱ ወዳዘጋጀ ነው አብይ ርዕስ ዘገባችን እናልፋለን። ባልታወቁ ታጣቂዎች የተያዘችውን የሰገን ከተማ የመንግስት የጸጥታ ኃይሎች መልሰው ተቆጣጥረዋል ሲል የሰገን ዙሪያ ወረዳ አስታወቀ ይላል የምሽቱ አብይ ርዕስ ዘገባ። በደቡብ ኢትዮጵያ ክልል ከኮንሶ ዞን ሰገን ዙሪያ ወረዳ ሰገን ከተማ ካለፈው ሳምንት ቅዳሜ አንስቶ በተፈጸመ ጥቃት የተገደሉት ሰዎች ቁጥር 8 የማኅበረሰብ ፖሊስ አባላትን ጨምሮ 14 ደርሰዋል ሲል የወረዳው አስተዳደር አስታውቋል። የወረዳው አስተዳደር አቶ ኡርማሌ ኡጋንዴ የጸረ ሰላም ኃይልና ጽንፈኞች ሲሉ በጠሯቸው ታጣቂዎች ለአምስት ቀናት በታጣቂዎች ቁጥጥር ስር የቆየችውን የሰገን ከተማ ዛሬ የመንግስት ኃይሎች መቆጣጠራቸውን አስታውቀዋል። አስተዳዳሪው ታጣቂዎቹ ከአጎራባቹ የጋርዱላ ዞን ደራሼ ወረዳ ሀይበና ቀበሌ የመጡ ናቸው ሲሉ፣ የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናሎ ግን ጥቃት አድራሾቹ ከደራሼ ወረዳ አስተዳደር ጋር አይገናኙም፣ በዞኑ መንግስት የሚደገፉ ናቸው መባሉም ሐሰት ነው ሲሉ ክሱን አስተባብለዋል። የአሜሪካ ድምፅ ያነጋገራቸው የሰገን ከተማ ነዋሪዎች ጥቃቱን ሸሽተው ወደ ዞኑ ዋና ከተማ ካራት እና በአቅራቢያው ወደሚገኙ ቀበሌዎች መሸሻቸውን ጠቁመዋል። ዮናታን ዘብዲዮስ ዘገባው ልኳል።
ያላቸው ዞን በሰገን ዙሪያ ወረዳም የምትገኘው የሰገን ከተማ ካለፈው ሳምንት ቅዳሜም ተንስቶ ለተካታ 5 ቀናት ጸረ ሰላም ኃይልና የሽብር ቡድን ሲሉ በጠሩት ታጣቂ ኃይል ተይዛ መቆይቱን የገለጹት የወረዳው አስተዳዳሪ አቶ ኡርማለው ጋንደም በዛሬው ዕለት የሀገር መከላከያ ሰራዊትና የክልሉ አድማ በታኝ ኃይል በወሰዱት የተቀናጀ እርምጃ መልሰው መቆጣጠራቸውን በስልክ ለአሜሪካ ድምፅ አስታውቀዋል።
የመከላከያ ኃይልና ፌደራል ፖሊስ ገብቶ ከተማውን ተቆጣጥሮ ከዛ ማለፎ አንዳንድ ስራዎች እየሰራ ነው። ጥፋት እየፈጸመ ያለው የአንዘኛ ኃይል ከተማ ላይ በግፍ የተገደሉበት በሲቪል ላይ ተደርጓል። በተለይ በጭፍጨፋዎች ውስጥ ማለት ነው። ከዛ ውጪ አጠቃላይ መንግስት ተቋማት በሙሉ የወደሙበት ሁኔታዎች አሉ።
አስተዳዳሪው ጸረ ሰላም ኃይል ያሉትና ታጣቂ ቡድኑ በከተማ በቆየባቸው ቀናት 8 የማህበረሰብ ፖሊስ አባላትን ጨምሮ 14 ሰዎችን በአሰቃቂ ሁኔታ መግደሉን፣ ሆስፒታልና 23 መንግስታዊ ተቋማትን ማቃጠሉና መዝረፉን የወረዳው አስተዳዳሪ ተናግሯል። በታጣቂ ቡድን ተገደሉ ካሏቸው ሰዎች ውስጥም 6ቱ ሲቪል ሲሆኑ 8ቱ ደግሞ የማህበረሰብ ፖሊስ አባላት ናቸው ሲሉ አቶ ኦርማሌ ተናግሯል።
በጥቃቱ ትናንት አንዱ ቤት ሲል ከቀበሩ በኋላ ያስወጣ ነው ሁኔታዎች አሉ። ሌሎች ሁሉ ቤቶች ከተማ ላይ ያሉት ቤቶች ሁሉ አልተፈተሹም። ገና ፍተሻ ስራ ዛሬም ይቀጥላል የሚል እንትን አለ። ስለዚህ እስካሁን ግን የተለዩት 14 ሞታል።
ታጣቂ ቡድኑ በማቃጠል አውድሟቸዋል ከተባሉት 23 መንግስታዊ ተቋማት ውስጥ የወረዳው አስተዳደር ህንፃ፣ የግብርና ጽህፈት ቤት፣ የፖሊስ ጽህፈት ቤት፣ የምክር ቤት አዳራሽ፣ የማዘጋጃ ቤት ህንፃና ግዙፍ ጀነሬተሮች እንዲሁም የሆስፒታል ዲጂታል የህክምና ቁሳቁስና የመንግስት ተሽከርካሪዎች እንዲሁም ሌሎች መስሪያ ቤት ቁሳቁሶችም ይገኙበታል ሲሉ አቶ ኦርማል አስረድተዋል። በዚህም ለጊዜው ግምቱ ከብር 600 ሚሊዮን በላይ የሆነ የህዝብና የመንግስት ንብረት መውደሙንም አቶ ኦርማል አክለዋል። አስተዳዳሪው በሰገን ከተማ ለተፈጸመው ጥቃት ከደራሽ ወረዳ በተለይም ከሃይብና ቀበሌ የመጡ ታጣቂዎች ናቸው በማለት በጋርዱላ ዞን የደራሽ ወረዳ አስተዳደርን ይከሳሉ። የጋርዱላ ዞን ዋና አስተዳዳሪ አቶ ብርሃኑ ኩናሎ ግን ጥቃት አድራሾቹ ከአጎራባቹ የደራሽ ወረዳ የሄዱ ናቸው መባሉን ተቃውመዋል። እዛው በኮንሶ ዞን በሰገን ዙሪያ ወረዳ በሰገን ከተማ ያሉ ናቸው ሲል ማስተባብሏል። ታጣቂዎቹ በጋርዱላ ዞን አስተዳደር የሚደገፉ ናቸው መባሉንም ሐሰት ነው ሲሉ አጣጥለዋል።
ችግሩ ያለው ሰገን ከተማ ላይ ነው። ስለዚህ የኮንሶ ዞን ሰገን ዙሪያ ወረዳ ላይ የተፈጠረ ችግር ነው። የማውቀው ጉዳይ አለን። ቀጠናውን የተከታተል ነው ከኮንሶ ዞን ጋር ተገነ ካብ ላይ ችግር መፈጠሩን እናውቃለን። መረጃ የተለዋወጥን ነው። የእኛ ጸጥታ መምሪያ ኃላፊ 12 ፖሊሶችን ጠርንፎ ሀይበና ቀበሌ ውስጥ ገብተዋል። ከቅዳሜ ጀምሮ ትላንትም እዛ ናቸው፣ ዛሬም እዛ ናቸው። እያንዳንዱ አካባቢ እየተቆጣጠሩ ነው። የኮንሶ ዞን ሰገን አካባቢ ላይ የተፈጠረው ችግር ጋር ተያይዞ በእኛ በኩል እንደ ጋርዱላ ዞን እንደ ድራሽ ወረዳ ቀጠናዊ ሰላምን ማስጠበቅ አለብን። ሁሉ ጊዜ እዛ ሰገን አካባቢ ግጭት፣ ሁከት፣ ብጥብጥ ይጀመርና ኮንሶንም ድራሽንም ይነካል። ስለዚህ እዛ አካባቢ ላይ ጥንቃቄ ማድረግ አለብን ብለን እኛም ፖሊስ ሰራዊት አስተማርተን ከኮንሶ ጋር ተቀናኝተን ስራ እየሰራን ነው። በእኛ በኩል ግን ሰው እንዳይቀላቀል፣ እዛ ውስጥ እንዳይገባ የመከላከል ስራ እየሰራን ነው።
ችግሩን በጋራ ለመፍታት የጋርዱላ ዞንና የኮንሶ ዞን ባለስልጣናት በምክክር ላይ እንደሚገኙ አቶ ብርሃኑ አስታውቀዋል።
ቀውስ ለመፍጠር በኮንሶ በኩልም በእኛ በኩልም የሚሳተፍ አካል ካለ እኛ ለማስተያየት ወደኋላ አንልም።
የአሜሪካ ድምፅ የሰገን ከተማ ከስጋት ነጻ ሆናለች ወይ ሲል የጠየቃቸው አስተዳዳሪው ተከታዩን መልሰዋል።
ለሁሉ ተጠያቂ ሆኖ ነገም አስተማሪ መሆን በምችል ደረጃ እነዚህ ወንጀለኞችን ከውስጥ አውጥቶ ለህግ አሳልፎ በሰጡት ጊዜ ብቻ ካልሆነ በስተቀረ ወንጀለኞችና ነፍሰ ገዳዮች ከመዋቅራቻቸው አውጥቶ ለመንግስት አሳልፎ በሰጡ ጊዜ ከዛ በኋላ ብቻ ነጻ ሆኗል ማለት እንችላለን።
የአሜሪካ ድምፅ ካነጋገራቸው የሰገነ ከተማ ነዋሪዎች መካከል ጥቃቱን ፈርተውም ወደ ዞኑ ዋና ከተማ ከአራት መሸሻቸውን የገለጹት አቶ ጋሻው ኩስያም ዛሬ ሐሙስ ጠዋት የመንግስት የጸጥታ ኃይሎች ከተማዋን መልሰው መቆጣጠራቸውን ተናግሯል። ስማቸው እንዳይጠቀስ ጠየቁን ሌላው የሰገን ከተማ ነዋሪም ጥቃቱን በመፍራት በአቅራቢያ ወደሚገኘው ቀበሌ መሸሻቸውን ገልጸዋል።
ከወጣ በኋላ ተመልሶም ስላልሄደ ሰራዊቱም ያው ባለፈው ሲከለክል መልሶ እዛ አካባቢ ሲንቀሳቀሱ እና ያው ተመልሶ ሰው እዛ ላይ ሚኖር አይመስለኝም። እኔ በእርግጥ ወደዛ አሁን ተመልሼ ስላለ ሰው እዛ ያለ አይመስለኝም። ጨሩ በሙሉ ወጥቶ ነው ሄደ ወደ አጎራባች ቀበሌ ተሰዶ ነው።
በአካባቢው የተቀሰቀሰውና ለአመታት የዘለቀው የጸጥታ ችግር በ2016 ዓ.ም የተረጋጋ ቢመስልም ተመልሶ ዳግም ማገርሸቱ ተመልክቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ያደመጣችሁት የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በደሴ ከተማና በተሁለደሬ ወረዳ የመሬት መንሸራተት አደጋ በመቶዎች የሚቆጠሩ ሰዎች መፈናቀላቸው ተገለጸ ይላል ቀጣዩ ዘገባ። በደሴ ከተማና በደቡብ ወሎ ዞን ተሁለደሬ ወረዳ በደረሰ የመሬት መንሸራተትና መስረግ አደጋ ከ400 በላይ ሰዎች ከቤታቸው ተፈናቅለው በጊዜያዊ መጠለያ መስፈራቸውን የሁለቱም አካባቢዎች አመራሮች አስታውቀዋል። የደሴ ከተማ የከተማና መሰረተ ልማት መምሪያ በአደጋው ቤታቸው የፈረሰባቸውንና ለአደጋው ተጋላጭ ይሆናሉ ተብለው የተለዩ ሰዎችን በደረቅ ወይራ አንደኛ ደረጃ ትምህርት ቤት እንዲሰፍሩ ማድረጉን ገልጿል። በተመሳሳይ በተሁለደሬ ወረዳ ቆርኬ በተባለ አካባቢ በተከሰተው የመሬት መንሸራተትና መስረግ አደጋ ከ15,000 ካሬ ሜትር በላይ መሬት ጉዳት ሲደርስበት ሰብሎች፣ ቋሚ ተክሎችና የግጦሽ ቦታ ከጥቅም ውጪ መሆናቸውን የአካባቢው ግብርና ተጠሪ ጽሕፈት ቤት ለአሜሪካ ድምፅ ገልጿል። በአደጋው ከቤታቸው የተፈናቀሉት የደሴ ከተማ ነዋሪዎችም ሆኑ የእርሻ መሬታቸው የተጎዳ አርሶ አደሮች ለከፋ ችግር ተጋልጠናል ብለዋል። መስፍን አራጌ ዝርዝሩን ያሰማናል።
ከአዲስ አበባ በስተሰሜን በ400 ኪሎ ሜትር ርቀት ላይ በምትገኘውና በአማራ ክልል ከሚገኙ ዋና ዋና ከተሞች አንዷ በሆነችው የደሴ ከተማ 5 ክፍላተ ከተማ ውስጥ እንደተከሰተ የተገለጸ የመሬት መንሸራተትና መስረግ አደጋ በመኖሪያ ቤቶች፣ በመሰረተ ልማትና በአብያተ እምነቶች ላይ ጉዳት ማስከተሉን የደሴ ከተማ ከተማና መሰረተ ልማት እንዲሁም የክረምት አደጋ መከላከል ቴክኒክ ኮሚቴ አስታውቋል። የደሴ ከተማ ከተማና መሰረተ ልማት ምክትል ስራ አስኪያጅና የክረምት አደጋ መከላከል ቴክኒክ ኮሚቴ ሰብሳቢ መንግስቱ አበበ በጉዳቱና አደጋው በጋረጠው ስጋት ምክንያት 400 የሚደርሱ ሰዎች ከቤታቸው መፈናቀላቸውንና አብዛኞቹ በደረቅ ወይራ አንደኛ ደረጃ ትምህርት ቤት ውስጥ መጠላላቸውን ጠቁመዋል። ከፊሎቹ ደግሞ በራሳቸው ተከራይተውና ከቤተሰብ ዘንድ ተጠግተው እንደሚኖሩ አመልክተዋል።
የችግሩን አሳሳቢነት ስናየው በፍጥነት ነዋሪዎቻችንን ማንሳት ነበረ። ሰው ያደረግነው ምንድነው? ጊዜያዊ መጠለያ ማዘጋጀት መንበረ ፀሐይ ትምህርት ቤት አካባቢ ላይ በመጀመሪያው እዛ አካባቢ ያለውን አደጋው ገና እንደተከሰተ 217 ዜጎች ነበሩ ያን ተጋላጭ ነው። እነሱን እዛ አካባቢ ላይ ወስደን ትምህርት ቤት ላይ ለጊዜያዊ መጠለያ ካምፕ ያደረግንበት ሁኔታ አለ። ነገር ግን ችግሩ እየሰፋ ሲሄድ ቁጥሩ ከዛ በላይ አሁን ከ300 በላይ አካባቢ ላይ ደርሷል። ህጻናት አሉ። አፋጣኝ የምግብም የመጠለያ ሌሎችም ፈጥኖ የሚደርሱ ነገሮች የሚያስፈልጋቸው ከአጋር ድርጅቶች ጋር በማድረግ የተወሰነ ድጋፍ ለማድረግ ተሞክሯል። በቂ ነው ማለት አይደለም።
አደጋው ያደረሰውን ቁሳይ ጉዳትና መጠን የሚያጣራ ኮሚቴ ተቋቁሞ በስራ ላይ እንደሆነ የሚናገሩት አቶ መንግስቱ ችግሩ ከከተማው አቅም በላይ በመሆኑ ይመለከታቸዋል ላሏቸው አካላት ጉዳዩን ማሳወቃቸውን አክለዋል።
አደጋው በጣም ከባድ ሆኖ ከኛ አቅም በላይ ስለሆነ በጊዜው ለክልል መንግስታት ይብል ለፌዴራል መንግስትም እንደዚሁም ደግሞ ለአገር አካላት ለወሎ ዩኒቨርሲቲ ለአደጋ መከላከል እስከ ፌዴራል ድረስ ላሉ ተቋማት በጣም ከፍተኛና በነዋሪዎች ላይ ትልቅ ስጋት ሊፈጥር ኢቭን እስከ ህይወት እንትን ሊሆን የሚችል ስለሆነ ፈጥኖ የሚመለከታቸው አካሎች ድጋፍ እንዲያደርጉልን በጊዜው አሳውቀናል። አሁን የፌዴራል መንግስት ከኢትዮጵያ መንገድ ባለስልጣን ኢራ ቲም ልኮ እያጠና ያለበት ሁኔታ አለ። ፋይንዲንጉ ገና የምንጠብቀው ሆኖ የክልሉ መንግስት ደግሞ ከወሎ ዩኒቨርሲቲ ጋር ምሁራኖች በቦታው ላይ ተገኝተው ለምንድነ የተፈጠረበት ምክንያት ምንድን ነው፣ ከቀጣይ ሳኳያ ይህንን ለማድረግ ምን መሰራት አለባቸው የሚለው ጥናት ተጀምሯል። ችግሩን ለማቃለል የሚሰሩ ስራዎች ቀጣይ ይሰራሉ።
በከተማዋ ከፍተኛውን የመሬት መንሸራተትና መስረግ አደጋ ያስተናገደው የአራዳ ክፍለ ከተማ ነው ያሉት የክፍለ ከተማው ዋና ስራ አስፈጻሚ መስፍን ግርማ በበኩላቸው አደጋውን ከቅርብ ዓመታት ወዲህ ያልታየ የጉዳቱን መጠን የከፋና የሰፋ ነው ሲሉ ገልጸውታል።
የሰላም መስጂድ ሙሉ በሙሉ በሚባል ደረጃ ወርዷል። እንደዚሁም ደግሞ በጀርባ በኩል ያለው በርካታ መኖሪያ ቤቶች ፈራርሰዋል፣ ውስጣቸው ተሰነጣጥቋል። በርካታ መሰረተ ልማቶች ወድመውብናል። የደን ቦታዎች ሳይቀር መንሸራተት አጋጥሟልና ከደሴ አልብኮ የሚሄደው መንገድ አለ። ከደሴ ደግሞ እንደገና ወደ ምዕራብ ወረዳ የሚወስዱ መንገዶች እሱ ሙሉ በሙሉ በሚባል ደረጃ ተቋርጧል። ብቸኛ የሆነው የደሴና ኮምቦልቻ አዲስ አበባ የሚያገናኘን መንገድ አሁን ላይ በከፍተኛ አደጋ ውስጥ ነው ያለው። የፌዴራል መንገድ ለማስተካከል ጉዳቱን ለመቀነስ ጥረት እያደረገ ቢሆንም አሁን ላይ ከስጋት ነጻ ያልሆንበት ሁኔታ ነው ያለው።
በደረቅ ወይራ አንደኛ ደረጃ ትምህርት ቤት ውስጥ ተጠልለው ያገኘናቸው አዳሙ እንድሪስ የተባሉ አስተያየት ሰጪ በጀሚ አካባቢ የነበረው ቤታቸው በመሬት መንሸራተትና መስረግ አደጋ መጎዳቱን ጠቅሰው መንታ ከወለዱ 40 ቀን የሆናቸውን ባለቤታቸውን ይዘው ከሰባት ቤተሰቦቻቸው ጋር በአስቸጋሪ ሁኔታ ህይወትን መምራት ከጀመሩ 26 ቀናት እንዳለፏቸው ተናግረዋል።
ቦታው ቀዝቃዛ ነው። ብርድ ልብስ የለም። አዎ፣ ሁለት ጊዜ ወሎ ዩኒቨርሲቲ ሌላም ድርጅት አልባሳትም መጥተው ጠይቀውናል። ከዛ ወደዚህ ምንም ነገር የለ፣ ብዙ ልጅ አለ። እኔ ለራሴ ሰባት ልጅ መንታ የወለደች ባልተቤቴ 40 ቀን ያልሞላቸው አሉ። የዘላቄታውን ነገር በጣም አድርጎ የቸገረን ነው። ቅዝቃዜው ጋር ልጆቹም ሊችሉ አልቻሉም፣ እኛም ልንችል አልቻልንም። ይህም ትምህርት ቤት ነገ ሲያዝ የት ነው የምንገባው? ባልተቤቴ ዳቦን ቡቅድም እየሸጠች እኔን ታግዝ ነበር። በዚህ በመሬት መንሸራተት የተነሳ እዚህ ስለመጣች ቁሞ ምንበላው ምንጎርሰው አጋዥ ነገር የለንም።
በተመሳሳይ ሁኔታ በደቡብ ወሎ ዞን በተውለዳሬ ወረዳ ቆርኬ ቀበሌ የመሬት መንሸራተትና መስረግ አደጋ መድረሱን የቀበሌዋ የግብርና ጽህፈት ቤት ኃላፊ አሸናፊ ሰይድ አስታውቀዋል። በዚህም ቋሚ ተክልን ጨምሮ ከ150,000 ካሬ በላይ በዘር የተሸፈነ ማሳና የግጦሽ መሬት ከጥቅም ውጭ መሆኑን አስረድተዋል።
ከመቶ ሜትር ባለፈ መንገድ የጎን ስፋትና ቁመቱ ደግሞ እስከ 1.5 ኪሎ ሜትር የሚሆን መሬት ነው ተንሸራቱ የሄደው እየተንሸራተተም ያለው። የመሬት አቀማመጡ ደግሞ ተዳፋትነት ያለው ስለሆነ በቀጣይ ጉዳቱ እስከ ታችኞቹ የኮምቦልቻ ወረዳ ድረስ ሂዶ ጥፋት ሊያጠፋ ይችላል የሚል እሳቤ አለ። ይህንንም የዞኑ የአደጋ መከላከል መጥተው ባዩበትም ሰዓት ይህ ነገር ጉዳዩ ሰፊ ስለሆነ ለክልል እናሳውቃለን ብለዋል። ለክልልም የተገለጸበት ሁኔታ አለ። በደቡብ ኢትዮጵያ ሀገራችን ክልል ላይ የተከሰተው ጉዳት በሰው ሕይወት ላይ የደረሰውን እልቂት በተመለከትንበት ሁኔታ ስናየው ይሄ ጉዳት ደግሞ የኛ በስፋት ከዛም በላይ እንቅስቃሴው ሰብአዊ ጉዳት ያመጣል የሚል እሳቤ አለ። አሁን ባለው ሁኔታ አርሶ አደሮቹ ከመስከረም በኋላና ከጥቅምት በኋላ ለምግብ ቀለብ የሚሆናቸው እህል የማይኖርበት ሁኔታ አለ። ምክንያቱም ማምረት የነበረባቸውን መሬት ባለማምረታቸው እነዚህ ሰዎች አሁን በቀበሌው ተጠልለው ይገኛሉ። ቀበሌው በተለያዩ ነገሮች ድጋፍ እያደረገ ነው አሁን ያለው። ችግሩ ግን ከቀበሌው አቅም በላይ ስለሆነና ወረዳውም ክልሉም የፌዴራል መንግስትም ጉዳዩን አሳሳቢነት አይቶ መፍትሄ እንዲሰጣቸው እግር መንገድን ጥሪ ያቀርባለሁ።
አቶ አሸናፊ የክረምቱ ማየል አደጋውን እንዳባባሰው ጠቆመው የችግሩ ምክንያት በውል ለማወቅ ግን የተደራጀ ጥናትና ጥናቱን መሰረት ያደረገ የአደጋ መከላከል ስራ በፍጥነት ሊሰራ ይገባል ብለዋል።
ይህ መሬት ላይ ያሉ ሰዎችም ተነስተው አካባቢው ጥብቁ ነው እንዲቆይ የሚል ነገር እሳቤ አለ። ሆኖም ግን ይህንን ከኛ በላይ የሆኑ በአፈር ምርምር ሙያ ላይ የተሰማሩ ሰዎች እንዲያረጋግጡልን እንፈልጋለን። ቀበሌው በተለያዩ ነገሮች ድጋፍ እያደረገ ነው አሁን ያለው። ችግሩ ግን ከቀበሌው አቅም በላይ ስለሆነና ወረዳውም ክልሉም የፌዴራል መንግስትም ጉዳዩን አሳሳቢነት አይቶ መፍትሄ እንዲሰጣቸው እግር መንገድን ጥሪ ያቀርባለሁ።
እንደ አቶ አሸናፊ ማብራሪያ ከ40 የሚልቁ ቤተሰቦች በአደጋው ቤታቸው ፈርሶባቸው በቀበሌ አዳራሽ ውስጥ ተጠልለው ይገኛሉ። ጆሃር ሰይድ የተባሉ የቆርኬ ቀበሌ ነዋሪ በአደጋው መኖሪያ ቤታቸውን ጨምሮ ቤተሰቦቻቸውን የሚያስተዳድሩበት መሬታቸው ሙሉ በሙሉ እንደወደመ ገልጸው ይህም መጪውን ጊዜ አሳሳቢ አድርጎብኛል ብለዋል።
8 ቤተሰቦች አቅመ ደካማ እናትና አባትም አሉኝ። እነሱንም እያስተዳደርኩ አብሬ ሚስቴን ልጆችን ይዤ እያስተዳደርኩ እያለ በግብርና ሙያ ነው የማድረው። በቃ እያረስኩ ነው። በቃ ገበሬ ነኝ። መሬቱ በቃ የተነጣጠቅና እየተንሸራተተ የአንዱን ወደ አንዱ እያለ እየሄደብን ነው እና ችግሩ የግጦሽ መሬቶች ሁሉ ተንሸራተውብኝ እጄን አስቼ ተቀምጫለሁ።
በደቡባዊ ኢትዮጵያ 4 ክልሎች በሚገኙ የተለያዩ አካባቢዎች በደረሰው የመሬት መንሸራተት አደጋ 275 የሚደርሱ ሰዎች ህይወታቸውን ማጣታቸውን የአሜሪካ ድምፅ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን ለሪፖርቱ እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ሶማሊያ ሉዓላዊነቴን ይጥሳል በሚል የኢትዮጵያ አየር መንገድ በአየር ክልሏ መብረሩን ልትከለክል እንደምትችል አስጠንቅቃለች። የሶማሊያ መንግስት የሉዓላዊነት ጥሰት ስጋት ነው ያለውን ከበረራ መዳረሻ ጋር የተዛመደ ጉዳይ እስካልተፈታ ድረስ የኢትዮጵያ አየር መንገድ ወደ ሶማሊያ የሚያደርገውን በረራ ሊያስቆም እንደሚችል አስጠንቅቋል። የሶማሊያ ሲቪል አቪዬሽን ባለሥልጣን በሰጠው መግለጫ ከዚህ ቀደም ብሎ እንደ አውሮፓውያን አቆጣጠር ከነሐሴ 14 አንስቶ ከኢትዮጵያ አየር መንገድ ጋር የደብዳቤ ልውውጥ ማድረጉን አመልክቷል። አጠር ያለውን የዚህን ዘገባ ዝርዝር ደረጀ ደስታ ያሰማናል።
የደብዳቤውን ይዘት አስመልክቶ ግልጽ የተደረገ ነገር ባይኖርም በክልሉ ያሉ ታዛቢዎች የሉዓላዊነት ስጋት የተባለው አየር መንገዱ ወደ ሶማሊላንድ ሀርጌሳ የሚያደርገውን በረራ የሚያመላክት ሊሆን ይችላል ብለው ያምናሉ። የኢትዮጵያ አየር መንገድ በደብዳቤያችን ላይ ለተዘረዘሩት ከሉዓላዊነት ጋር ለተዛመዱት ጥያቄዎች እልባት ከመሻት ይልቅ የሶማሊያ መዳረሻዎችን የሚያመለክቱ ስሞችን በማንሳት በምትኩ የአውሮፕላን ማረፊያ ልዩ መጠሪያዎችን በመጠቀም ብቻ የበረራ ማስተካከያ ማድረጉን ተረድተናል ሲል ተችቷል። በኢትዮጵያ አየር መንገድ በሚጓዙበት ወቅት የሚገጥሟቸውን በተመለከተ ከሶማሌ ህዝብ ቁጥራቸው እያደገ የመጣ ቅሬታ እንደደረሰው የሶማሊያ ሲቪል አቪዬሽን ባለስልጣን ገልጿል። የተባሉት ጉዳዮች እንደ አውሮፓ አቆጣጠር እስከ ነሐሴ 23 2024 ባለው ጊዜ ካልተፈቱ የሶማሊያ ሲቪል አቪዬሽን ባለስልጣን ከዚያን ቀን ጀምሮ የኢትዮጵያ አየር መንገድ ወደ ሶማሊያ የሚያደርጋቸውን በረራዎች በሙሉ ከማገድ ውጪ ምንም ምርጫ አይኖረውም ያለው መግለጫ ይህ የኢትዮጵያ አየር መንገድ ወደ ሶማሊያ የሚያደርጋቸውን በረራዎች እንዲያቆም ያደርጋል ብሏል። ወደፊት የሚወስዳቸውን እርምጃዎች በተመለከተም ምንም አይነት ማስጠንቀቂያ እንደማይሰጥ መግለጫው አክሎ አመልክቷል። የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት የኢትዮጵያ አየር መንገድ ባለስልጣናትን ለማግኘት ጥረት ቢያደርግም ባለስልጣናቱ እስካሁን ምላሽ አልሰጡም። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳይሬክተር አቶ ጌታቸው መንግስቴ በበኩላቸው ለቪኦኤ በሰጡት ምላሽ ስለ ጉዳዩ መስማታቸውን ገልጠው ከሶማሊያ ሲቪል አቪዬሽን ባለስልጣን የደረሳቸው ምንም አይነት ኦፊሴላዊ ደብዳቤ ያለመኖሩን ተናግረዋል። በጉዳዩ ላይ ተወያይተውና መንስኤውን አጣርተው ምላሽ እንደሚሰጡም አቶ መንግስቴ ጨምረው አመልክተዋል። የኢትዮጵያ አየር መንገድ ለረጅም ዓመታት ወደ ሶማሊላንድ በረራዎችን ሲያደርግ መቆየቱ ይታወሳል። በሌላ ዜና የሶማሊያ ሲቪል አቪዬሽን ባለስልጣን መሰረቱን በተባበሩት አረብ ኤምሬትስ ላደረገው ፍላይ ዱባይ አየር መንገድ በጻፈው ተመሳሳይ ማስጠንቀቂያ ወደ ሶማሊያና ከሶማሊያ የምታደርጓቸውን የበረራ አገልግሎቶች አስመልክቶ በድረገጻችሁ ላይ ባለው የትኬት መግዣና የሞባይል መተግበሪያዎች አማካኝነት ብርቱ ጥሰቶች ተፈጽመዋል ብሏል። መግለጫው እነዚህ አሰራሮች የሶማሊያን የፌዴራል መንግስት ሉዓላዊነት በግልጽ የሚጥሱና ተቀባይነት የሌላቸው ናቸው ብሏል። ሆኖም አስተያየት እንዲሰጥ የተጠየቀው ፍላይ ዱባይ ለሶማሊያው የሲቪል አቪዬሽን ማስጠንቀቂያ እስካሁን ምላሽ አልሰጠም። ይህ በእንዲህ እንዳለ በያዝነው ዓመት ጥር ላይ ኢትዮጵያ ከወደብ አገልግሎት ጋር የተያያዘ የመግባቢያ ስምምነት ከሶማሊላንድ ጋር የተፈራረመች ሲሆን በሃርጌሳ የሚገኙ ባለስልጣናት እንዳመለከቱት በስምምነቱም 20 ኪሎ ሜትር ባህር ለኢትዮጵያ በማከራየት በምላሹ እንደ አገር ዕውቅና እንደሚያገኙ ተናግረዋል።
ቀጣዩ ዘገባ እዚህ አሜሪካ ውስጥ በመካሄድ ላይ ስላለው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ይወስደናል። የሚኒሶታው አገረ ገዥ ቲም ዋልዝ ለምክትል ፕሬዝደንትነት እንዲወዳደሩ በፓርቲያቸው መመረጣቸውን ትናንት ለሶስተኛ ምሽት በተከናወነው የዴሞክራቲክ ፓርቲው ብሔራዊ ጉባኤ ላይ በይፋ ተቀብለዋል። የቪኦኤው ኬን ፋርቦ ከቺካጎ የላከው ዘገባ ነው፣ እንደሚከተለው ተሰናድተዋል።
የዴሞክራቲክ ፓርቲውን ብሔራዊ ጉባኤ ሶስተኛ ምሽት የከፈቱት የኒው ጀርሲው ሴናተር ኮሪ ቡከር የምሽቱን መሪ ቃል አስተዋውቀዋል።
ወደ ሶስተኛው ምሽት ጉባኤ እንኳን ደህና መጣችሁ። የምሽቱ መሪ ሐሳብ ነጻነት ነው።
ተናጋሪዎቹ የስነ ተዋልዶ፣ የአካባቢ ጥበቃ፣ የድንበር ጥበቃ የመሰሉ ጉዳዮችን ቢያነሱም አብዛኞቹ መልእክቶች ያተኮሩት ግን ዲሞክራቶቹ እንደሚሉት በጥቅምት ወር መጨረሻ ላይ በሚደረገው ምርጫ ለአሜሪካ ሕዝብ በቀረቡት አማራጮች ላይ ነው። የቀድሞው ፕሬዝደንት ቢል ክሊንተን አንዱ ተናጋሪ ነበሩ።
ካማላ ሃሪስ ፎር ዘ ፒፕል።
ካማላ ሃሪስ ስለ ሕዝቡ የሚያስቡ ናቸው። ሌላኛው ሰው ግን በመጀመሪያው ዙር እንዳየነው ስለ ራሱ ብቻ የሚያስብ ነው።
ክሊንተን በምሽቱ እጅግ ከሚጠበቁት ተናጋሪዎች መካከል ነበሩ። ከእንደ አውሮፓን አቆጣጠር 1972 ጀምሮ የተደረጉትን የፓርቲው ጉባኤዎች የተሳተፉት ክሊንተን በዋይት ሀውስ ከነበራቸው ልምድ በመነሳት ካማላ ሃሪስ ለምን ለፕሬዝደንትነት መመረጥ እንዳለባቸው አስረድተዋል።
ካማላ ሃሪስ ችግሮቻችን ለመፍታት ትሰራለች፣ መልካም አጋጣሚዎችንም ጥቅም ላይ ታውላለች፣ ፍራቻችንን ታቃልላለች። እያንዳንዱ አሜሪካዊ ለየትኛውም ወገን ድምፅ ቢሰጥ ህልሙን ለማሳደድ እድል አለው።
በምሽቱ ዋናው ተናጋሪ የነበሩት ቲም ዋልዝ ሲሆኑ ለምክትል ፕሬዝደንትነት እንዲወዳደሩ በፓርቲው መመረጣቸውን በይፋ ተቀብለዋል።
ለአሜሪካ ምክትል ፕሬዝዳንትነት እንድወዳደር በእጩነት መመረጣችሁን መቀበል በሕይወቴ ውስጥ ትልቅ ክብር ነው።
በጉባኤው ለታደሙትም ሆነ በመላ አገሪቱ ንግግሩን ለሚከታተሉት አሜሪካውያን የቲም ዋልዝ ንግግር ራሳቸውን እንደ ማስተዋወቂያ ተደርጎ የሚወሰድ ነው።
ያደግኩት ቢዩት ኔብራስካ ነው። 400 ሰዎች ያሉት ከተማ ነው። በሁለተኛ ደረጃ ትምህርት ቤት 24 ተማሪዎች ነበሩኝ። አንዳቸውም የል ዩኒቨርሲቲ አልገቡም። ልነግራችሁ የምችለው ግን እንደዛ ባለች ትንሽ ከተማ ስታድጉ አንዱን ሌላውን ስለመንከባከብ ትማራላችሁ።
የቀድሞ ወታደር፣ የቀድሞ አስተማሪና የቀድሞ የሁለተኛ ደረጃ የእግር ኳስ ቡድን አሰልጣኝ የነበሩት ቲም ዋልዝ ይህ ያለፈው የግል ህይወታቸው ለፖለቲካ ህይወታቸው እንዳዘጋጃቸው ተናግረዋል።
ለኮንግረስ እንድወዳደር ያነሳሱኝ ተጫዋቾችና ተማሪዎች ናቸው። በእነርሱ ውስጥ የፈጠርኩት መልካም ተጽዕኖን ተመልክተዋል። ለጋራ ጥቅም መስራት፣ በአንድነት እንደምንኖር መረዳትና አንድ ግለሰብ ለመንደሩ ለውጥ ማምጣት እንደሚችል ማመን ተምረዋል።
የምሽቱ የመጨረሻው ተናጋሪ የሆኑት ዋልዝ የምሽቱ መሪ ቃል የነበረውን ነጻነት በተመለከተ አጽንኦት ሰጥተው ተናግረዋል።
ዲሞክራቶች ስለ ነጻነት ስናወራ ግን ለራሳችሁም ሆነ ለምትወዱት ሰው ሕይወትን የተሻለ ማድረግ ማለታችን ነው። የጤና እንክብካቤን በተመለከተ የራሳችሁን ውሳኔ መስጠት እንድትችሉ ማድረግ ነው። ልጆቻችሁ በመሳሪያ ጥቃት እንገደላለን ብለው ሳይሰጉ በነጻነት ወደ ትምህርት ቤት የመሄድ መብት እንዲኖራቸው ማድረግ ነው።
ዲሞክራቶቹ ጉባኤያቸውን ዛሬ ምሽት ያጠናቀቃሉ። ምሽቱም ካማላ ሃሪስ በፕሬዝደንትነት እንዲወዳደሩ በፓርቲው መመረጣቸውን በይፋ የሚቀበሉበት ነው። ኬን ፋርቦ ከቺካጎ ለላከው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
ክቡራትና ክቡራን የስርጭታችንን የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። በዚህ በሁለተኛው አጋማሽ ታዲያ በቀጥታ ወደ ቺካጎ በመዝለቅ በዛ ከሚገኘው ባልደረባችን ሀብታሙ ስዩም ጋራ የዲሞክራቲክ ፓርቲውን ብሔራዊ ጉባኤ በተመለከተ ቆይታ እናደርጋለን። ቺካጎ ላይ በመድረክ ላይ ያለው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ሶስተኛ ምሽት ትናንት ተከናውኗል። በምሽቱ ቀደም ሲል እንዳደመጣችሁት ቲም ዋልዝ ለምክትል ፕሬዝደንትነት ተወዳዳሪ ሆነው በፓርቲያቸው መመረጣቸውን በይፋ ተቀብለዋል። ይህንና ሌሎች ተያያዥ ጉዳዮችን ሊያጋራን ባልደረባችን ሀብታሙ ስዩም መስመር ላይ ይገኛል። ጤና ይስጥልኝ ሀብታሙ።
እንደምን ውለሃል? እንግዲህ እንደምን አምሽታችኋል አድማጮቻችን።
ትናንት ምሽት እንግዲህ ሶስተኛው ምሽት ነበር። ብዙ ክንውኖች እንደነበሩ ተመልክተናል። የተወሰኑትን ክንውኖች በወፍ በረር ብታስቃኘን።
እንግዲህ በትናንትናው ዕለት አበይት የነበረው ክንውን የቲም ዋልዝ ንግግር ነው። ከዛ በተጨማሪ ደግሞ ሌሎች የተጋበዙ ተናጋሪዎች፣ ፖለቲከኞች፣ ታዋቂ ሰዎችም ተገኝተው ነበረ። ቀደም ባለው ዘገባም እንደነካካ ነው ቲም ዋልዝ ዘንድሮ ላይ የካማላ ሃሪስ ምክትል ለመሆን በዲሞክራቲክ ፓርቲው አማካኝነት እጩ የሆኑ ሰው ናቸው። የተመጠነ ነገር ግን ብዙዎችን በስሜት የሞላ ንግግር ነበር ያሰሙት። እሳቸው ከአስተዳደጋቸው ጀምሮ ወደ አሜሪካ ዘብ ጓድ እንዴት እንደተቀላቀሉ ከዚያም ደግሞ ከአንደኛና ሁለተኛ ደረጃ መምህርነት እስከ ሚኒሶታ ሀገረ ገዥነት የደረሱበትን መንገድ ለማስቃኘት ሞክረዋል። በዚህ ሂደት ውስጥም ትብብር፣ አንድ ለአንድ መከባበር ያለውን ጠቀሜታና ያለውን ፋይዳም ተናግረዋል። እነዚህ እሳቸው የቆሙላቸውንና በህይወት መንገዳቸው ያስከበሯቸውን ጉዳዮች የበለጠ ለአሜሪካውያን ለማዳረስ ደግሞ ካማላ ሃሪስን መደገፍ አስፈላጊ እንደሆነ ለመናገር ሞክረዋል። ከቤተሰባዊ ህይወታቸው ጋር በተገናኘም ብዙ ነጥቦችን አንስተዋል። ከአንደኛ ደረጃ መምህርነታቸው፣ ከዝቅተኛ ቦታ ከተነሱበት ሂደት ጀምሮ ለብዙ አሜሪካውያን የተጠጋ ህይወት እንዳላቸው ለማስረዳት ሞክረዋል ቲም ዋልዝ። ንግግራቸውም ብዙ ጊዜ ፖለቲከኞች የሚያዘወትሩት የቃል መረጣ የሌለበት ማንም መደበኛ ሰው ሊገባውና ሊቀርበው የሚችለው አይነት አቀራረብ ነበረ። የአቀራረባቸውም ሳይወደድላቸው አልቀረም። ልጃቸውን ጨምሮ በርካቶች እዚህ ከበስተኋ ላይ በሚገኘው ዩናይትድ ማዕከል ውስጥ የነበሩ ሰዎች በእንባ ተሞልተው ወይንም ደግሞ በስሜት ውስጥ ተሞልተው እንዲታዩ አድርጓቸዋል። ከእሳቸው በተጨማሪ ኦፕራ ዊንፍሬን የመሰሉ የቴሌቪዥን አቅራቢዎች እንግዲህ ንግግር አድርገዋል። ኦፕራ እጅግ ተጽዕኖ ፈጣሪ ከሚባሉ ጥቁር የአሜሪካ ታዋቂ ሰዎች መካከል አንዷ ነች። እሷ በተቻለ መጠን ትኩረት ለማድረግ የሞከረችው ለመምረጥ እስካሁን ድረስ ያልወሰኑ ሰዎች ወይንም ደግሞ ነጻ መራጮች የሚባሉ ሰዎች በዚህ ምርጫ ላይ በመሳተፍ ለሀገሪቱ መጻኢ ሂደት የራሳቸውን አስተዋጽኦ ማድረግ እንዳለባቸው ለመናገር ሞክራለች። ከዛ በተጨማሪ ታዋቂ የሙዚቃ ሰዎችም ተሳታፊ ነበሩ። ትናንት ስቲቪ ወንደር፣ ጆን ሌጀንድን የመሰሉ ሙዚቀኞች ህዝቡን ሲያነቃቁትና ሲያዝናኑት አምሽተዋል። የቢል ክሊንተን ንግግርም ቀደም ብሎ በዘገባው እንደተጠቆመው ጆ ባይደንን ያሞጋገሰ፣ ለካማላ ሃሪስ ደግሞ አሸናፊነት ድጋፍ እንዲኖር የጠየቀ ነበር። ስለዚህ በአጠቃላይ ትናንት ነው አመሻሽ ዝግጅት እንዲህ መጠቃለል ይችላል።
እርግጥ ነው እንዳልከው ደመቅ ያለና ብዙ ክንውኖች የታዩበት ምሽት ነበር። ቺካጎ እንግዲህ ትልቅ ከተማ ነች። በዛም በርካታ ትውልደ ኢትዮጵያ አሜሪካውያን ይገኛሉ። በዚህ የተካሄደ ባሉ ጉባኤም ሆነ በአጠቃላይ በአሜሪካ የፖለቲካ ባህል ላይ አግኝታቸው ከሆነ ያጋሩ መልእክቶች ካሉ እሱን ለተመልካቾቻችን ለአድማጮቻችን እናቀርባለን።
መልካም እንግዲህ እንደሚታወቀው ቺካጎ በርካታ ኢትዮጵያውያን የሚኖሩበት ከተማ ነው። አንተም ቀደም ብለህ እንደጠቀስከው ትናንት ያመራሁበት በከተማው ውስጥ ታዋቂ ከሆኑ የኢትዮጵያውያን ማህበሮች መካከል አንዱ ኢትዮጵያ ኮሚኒቲ ማህበር የተሰኘ ነው። 40 ዓመቱን ዘንድሮ ላይ የሚደፍን ማህበር ሲሆን ትውልድ ኢትዮጵያንን ጨምሮ ከመላ ዓለም የሚመጡ ትውልድ ስደተኞችን እንዲሁም ደግሞ ፍልሰተኞችን በማገዝ የሚታወቅ ተቋም ነው። የተቋሙ የጊዜው ኃላፊ አቶ አክሊሉ አብርሃም ይባላሉ። በተቋሙ ስራና በሌሎች ጉዳዮች ላይ ተወያይተናል። ከእሱ ጋር የተያያዘው ዝግጅት በቀጣይ ቀናት ይቀርባል። ነገር ግን የምርጫን በተመለከተ እነዚህ በዩናይትድ ስቴትስ ውስጥ የሚደረጉ ምርጫዎችና ፖለቲካዊ እንቅስቃሴዎች የእያንዳንዱን ሰው ህይወት የእነሱን የመሰለ ተቋም ደግሞ ላይ ምን አይነት ተጽዕኖ ምን አይነት ውጤት እንደሚያስከትል ጠይቄያቸው ነበረ። ቀጣዩን አካፍሎኛል ከዛ ጉዳይ ጋር በተገናኘ
በተለይ ባለንበት በመኖርበት ሀገር እንደ ባለው ወግና የፖለቲካ ስርዓት ውስጥ የሚከሰቱ ለውጦች ቀጥታ በተዘዋዋሪም በቀጥታም አፌክት ያደርጉናል እና እንደ አንድ ግለሰብ ድርጅቱም ግለሰብ ነው፣ እንደዛ ድርጅት አፌክት ይደረጋል እና የፖሊሲ ለውጦች ሲደረጉ በጀት ሲነሳ በቀጥታ ይመለከተናል ማለት ነው። ለምሳሌ ያህል በ 2015 አካባቢ በእኛ አዲስ ሰው ተመርጦ ገቨርነር ሆኖ በሚመጣበት ጊዜ ከሌላ ፓርቲ የመጣ ነው እና ኮምፕሊትሊ ሲቀይረው ቀጥታ ድርጅቶች በሙሉ ሲጎዱ ተጎጂዎች ነበርን እና እንደዚሁ የፖሊሲ በተለይ የኢሚግሬሽን ፖሊሲ እዚህ ሀገር እንደምታውቀው በጣም ትኩሳት የሆነ ጉዳይ ነው። የሬፊጂ ፕሮግራምም ከዛ ጋር ይያያዛል። ሌሎች የኢኮኖሚክ ነክ ፕሮግራሞችም ይያያዛሉ።
እንግዲህ አቶ አክሊሉ ሌላ ያነሱት ጉዳይ ትውልደ ኢትዮጵያውያን ኢትዮ አሜሪካውያን በዚህ ምርጫ ላይ መሳተፍ እንዳለባቸው መልእክት አስተላልፈዋል። በምን መንገድና እንዴት መሳተፍ እንዳለባቸውም ደግሞ የተያያዥ ሀሳብ ሰጥተውኛል። እሱን ተመልክተን እንመለሳለን።
ፖሊሲ ለውጥ ማለት ጠቅላላ የኢኮኖሚ የፈንዲንግ የፕሮግራም ለውጦችን ያስከስታል እና ሁልጊዜ ማህበራዊ እና እንደዚህ ደግሞ ኢኮኖሚያዊ እንትኖችን ለማድረግ ዜጎች በንቃት መሳተፍ ይኖርባቸዋል። እኛ እንደ ነን ፕሮፊት ይሄንን ምረጡ የሚል እንትን የለንም። ነገር ግን ኢትዮጵያውያን በተለይ ባሉባቸው ቦታዎች ላይ የሚደረጉ የኢኮኖሚም የፖለቲካ እንቅስቃሴዎች ቀጥታ የሚመለከቷቸው መሆኑን በማየት መሳተፍ ይኖርባቸዋል። ብሎም አልፎም ተርፎ በሀገራችን ላይ ራሱ ተጽዕኖ ይኖረዋል እና እዚህ ሰብሰብ ብለን ድምፅ የምንታይ ነገር ካልሆነን ችግር ይኖረዋል። ወደፊት ደግሞ የእኛ ትውልዶች የኛ ኢትዮጵያውያን የሆኑ ወጣቶች አድገው አሁን የጀመሩ አሉ እንደዛው በስቴት በካውንቲ በሲቲ በተለያዩ ቦታዎች ላይ መሳተፍ መግባት መቻል አለባቸው እና በመምረጥም ብቻ ሳይሆን በመምረጥም ገብቶ ተጽዕኖ በማድረግ መንቀሳቀስ አለባቸው።
ግሩም ነው ሀብታሙ። ሌሎችንም ኢትዮጵያውያን እንዳነጋገርክ ይገባኛል። ወደፊት እንግዲህ በፕሮግራሞችህ ታስቃኘናለህ። ዛሬ ምሽት የመጨረሻው ምሽት ነው፣ አራተኛው ምሽት። በዚህ ምሽትስ ዛሬ ምሽት ምን እንጠብቅ?
እንግዲህ ዛሬ ቁልፍ ከሚባሉ ምሽቶች መካከል አንዱ ነው። ምክትል ፕሬዚደንት ካማላ ሃሪስ የዲሞክራቲክ ፓርቲ እጩ ፕሬዚዳንታዊ ተወዳዳሪ መሆናቸውን በይፋ በዚህ ጉባኤ ላይ የሚቀበሉበት ቀን ነው ተብሎ ይጠበቃል። በንግግራቸው ደግሞ ለመላ አሜሪካ ሕዝብ እሳቸው በመመረጣቸው ሀገሪቱ እንዲሁም ሕዝቦቿ እንዴት ሊጠቀሙ እንደሚችሉ የማስረዳት ግዴታም ስላለባቸው ይሄ ቀን ቁልፍ ነው ተብሎ ይጠበቃል። ከዛ ጎን ለጎን ደግሞ ታዋቂ ሰዎች ከእሳቸው ጋር በትምህርት ዘመን ያለፉ ከእሳቸው ጋር በስራ ዘመን ውስጥ ያለፉ ሰዎች ምስክርነታቸውን ይናገሩበታል ተብሎ የሚጠበቅ ነው። ከምሽቱ በዚህ ሀገር አቆጣጠር እንግዲህ ከምሽቱ አንድ ሰዓት ጀምሮ የሚቀርብ ዝግጅት ነው። ረዘም ያለ ንግግርና እጅግ የደመቀ የመዝጊያ ዝግጅትም ይከናወናል ተብሎ ይጠበቃል። እንግዲህ
ሀብታሙ ስዩም የዲሞክራቲክ ፓርቲው ጉባኤ ከሚገኝበት የቺካጎ ከተማ በቀጥታ ላደረስከን ዘገባ አመሰግናለሁ።
እኔም አመሰግናለሁ። እንግዱ መልካም ቀን ይሁንልህ። መልካም ምሽት አድማጮቻችን፣ እንዲሁም ተመልካቾቻችን።
ክብራትና ክብራን፣ ቀጣዩ ዘገባም ከዚሁ ዲሞክራቲክ ፓርቲው ብሔራዊ ጉባኤ ጋር የተገናኘ ነው። በዩናይትድ ስቴትስ የዲሞክራቲክ ፓርቲ ብሔራዊ ጉባኤ በሚካሄድበት ቺካጎ ከተማ በሺዎች የሚቆጠሩ የፍልስጤማውያን ደጋፊዎች የተቃውሞ ሰልፍ ማካሄዳቸውን ቀጥለዋል። ትላንት ረቡዕ በጉባኤው ማዕከል አቅራቢያ የተካሄደው የተቃውሞ ሰልፍ በአብዛኛው ሰላማዊ ሆኖ ያለፈ ሲሆን፣ ማክሰኞ በእስራኤል ቆንጽላ ጽህፈት ቤት ፊት ለፊት በተካሄደው የተቃውሞ ሰልፍ ግን በፖሊስና በሰልፈኞች መካከል ግጭት ተቀስቅሶ 56 ሰዎች በቁጥጥር ስር ውለዋል። ስመኝሽ የቆየ ከአሶሲየትድ ፕሬስ የተጠናቀረውን ዘገባ እንደሚከተለው አሰናድተዋለች።
ረቡዕ ዕለት ከ2000 የሚበልጡ የፍልስጤም ደጋፊ ተቃዋሚዎች ቀደም ሲል የእስራኤል ደጋፊዎች ተሰብስበውበት የነበረውን ፓርክ በማቋረጥ ዲሞክራቲክ ፓርቲ የሶስተኛ ቀን ብሔራዊ ጉባኤውን ወደሚያካሂድበት ስፍራ አምርተዋል። በአመዛኙ ሰላማዊ ሆኖ የቀጠለው የተቃውሞ ሰልፍ የተካሄደው በእስራኤል ቆንጽላ ጽህፈት ቤት ደጃፍ ላይ ያለ ፈቃድ በተካሄደው ተቃውሞ በፖሊስና በተቃዋሚዎች መካከል ግጭት ተቀስቅሶ 56 ሰዎች በቁጥጥር ስር ከዋሉ ከአንድ ቀን በኋላ ነው። የረቡዕ ሰላማዊ ሰልፍ ከቺካጎ ወጣ ባሉ አካባቢዎች ከሚገኙ መስጊዶች አውቶቡሶችን በመጠቀም በሀገሪቱ ትልቁ እንደሆነ የተነገረውን የፍልስጤም ማህበረሰብ ያሳተፈ ነው። ከቺካጎ ወጣ ብሎ የሚኖረው የ48 ዓመቱ ራድሹክ ለምሳሌ በትከሻው ላይ ተቀምጦ የሚጓዘውን የሁለት ዓመት ልጁን ይዞ ነው በሰልፉ ላይ የተሳተፈው። ከፍልስጤማውያን ወላጆቹ የተወለደው ሻክ እንደሚለው በርካታ ሰልፎች ላይ በመሳተፋቸው ልጁ ሳይቀር መፈክሮቹን በቃሉ ያውቃቸዋል። እዚህም ሆነ እዛ የሁሉም ሰው ሰብአዊነት እኩል ትኩረት ሊሰጠው ይገባል የሚለው ሻክ ልጆቼ ለመብታቸው መቆም እንዳለባቸውና ሁልጊዜ በሰላማዊ መንገድ ተቃውሟቸውን እንዲገልጹ ከዚህ ተሞክሮ እንዲማሩ ፈልጋለሁ ብሏል። በሳምንቱ ከተካሄዱት ሰልፎች ትልቁ እንደሆነ በተነገረለት የተቃውሞ ሰልፍ ላይ ከበሮ የያዙ ሰልፈኞች ሰልፉን ሲመሩና የፍልስጤም ባንዲራ ከህዝቡ በላይ ሆኖ ሲውለበለብ የሚያሳየው ትዕይንት የበዓል ስሜት ይፈጥር ነበር። በሰልፉ ላይ ጀላቲ የበሉና በጋሪ ላይ ተቀምጠው ሲገፉ የሚታዩት ህጻናትም ለሰልፉ ድምቀት ሰጥተውታል። ተቃዋሚዎቹ የዲሞክራቲክ ፓርቲ ጉባኤ ከሚካሄድበት ዩናይትድ ሴንተር አቅራቢያ በሚገኝ ፓርክ ቆመው በድምፅ ማጉያና ጥሩምባዎች በመጠቀም እንደ የኢሊኖይ ገዢ ጄቢ ፕሪትስ ጋር ያሉ መሪዎችን በጋዛ ውስጥ የተካሄደው ጦርነት ተባባሪ ሲሉ ጠርተዋቸዋል። ለሁለተኛ ጊዜ ዲሞክራትን ወክለው የተመረጡትና የምክትል ፕሬዝዳንት ካማላ ሃሪስ የምርጫ አጋር እንዲሆኑ ታስበው የነበሩት ፕሪትስከር በጥር ወር ቺካጎ ያጸደቀውን የተኩስ አቁም ውሳኔ ተችተው ነበር። ለፍልስጤም ድጋፋቸውን ለማሳየት በሰልፉ ላይ ከተሳተፉት ውስጥ በርካታ ቤተሰቦችና የተለያየ እምነት ያላቸው ሰዎች ይገኙበታል። ሰልፉ ከመጀመሩ ትንሽ ቀደም ብሎ የተወሰኑ የእስልምና እምነት ተከታዮች በተለምዶ በመካከለኛው ምስራቅ የሚለበሰውን ጥቁርና ነጭ የራስ መሸፈኛ እንደ ምንጣፍ በመጠቀም ጸሎት አካሂደዋል። የአይሁድ መሪዎችም ከሰልፉ መሪዎች ውስጥ የሚገኙ ሲሆን ክርስቲያኖች ለተኩስ አቁም የሚል መፈክር ያነገቡ ሰዎችም ከሰልፈኞቹ ጋር አብረው ተጉዘዋል። የአይሁድ ድምፅ ለሰላም የተሰኘ የአይሁድ ጉባኤ መስራችና የአይሁድ እምነት መሪ ራባይ ብራንት ሮዝን ዲሞክራቶች በጉባኤያቸው ላይ ስለ ጋዛ ጦርነት አለመናገራቸውን አውግዘዋል። ፍልስጤም የሚለው ቃል በዲሞክራቲክ ብሔራዊ ኮንቬንሽን ውስጥ አይፈቀድም፣ ተኩስ ማቆም የሚለውም እምብዛም አልተጠራም ሲሉ ለአሶሺየትድ ፕሬስ ያስረዱት ሮዝን ይህ የሆሊውድ የንግስና ስርዓት የመሰለ ሂደት ነው። የእኛን ድምፅ የማግኘት መብት ያላቸው ይመስላሉ፣ ነገር ግን ድምፃችንን የማግኘት መብት የላቸውም ብለዋል። የዲሞክራቲክ ፓርቲ ጉባኤው እየተካሄደበት ከሚገኘው ዩናይትድ ሴንተር አቅራቢያ የተካሄደውን ሰልፍ ያዘጋጀው የፍልስጤም ማህበረሰብ ትስስር የተሰኘ የፍልስጤምና አረብ ማህበረሰብ ተቋም ነው። ማክሰኞ ዕለት ከእስራኤል ቆንጽላ ጽህፈት ቤት ከተካሄደው ተቃውሞ ጋርም በእጅጉ የተቃረነ ነው። ከ200 በላይ ቡድኖች ጥምረት ከፈጠሩበትና ሰላማዊ ሰልፍ ለማካሄድ ከከተማዋ ፈቃድ ካገኙት ቡድኖች ተነጥለው ማክሰኞ ዕለት ተቃውሞ ያካሄዱት ሰልፈኞች ከፖሊስ ጋር ከፍተኛ ፍጥጫ ውስጥ ገብተው ነበር። የቺካጎ ፖሊስ ተቆጣጣሪ ላሪ ስኔሊንግ እንደተናገሩት ማክሰኞ ምሽት ከዩናይትድ ሴንተር በ3.2 ኪሎ ሜትር ርቀት ላይ ከሚገኘው የእስራኤል ቆንጽላ ጽህፈት ቤት ውጪ የተያዙት ሰዎች አመጽ ለመቀስቀስና ለውድመት ሆን ብለው ተነሳስተው የመጡ ናቸው ብለዋል። ፖሊስ በስፍራው የሰጠውን ምላሽም ተመጣጣኝ መሆኑን ተናግረዋል። በፖሊስ ከታሰሩት ሰዎች 30 የሚሆኑት በስርዓት አልበኝነት ክስ እንደተመሰረተባቸው የቺካጎ ፖሊስ አስታውቋል። ፖሊስ አክሎ ከታሳሪዎቹ መካከል አንዱ ፖሊስን በመቃወም ወንጀል ሲከሰስ፣ 9ኙ ለፖሊስ አለመታዘዝ፣ አካላዊ ጥቃት ማድረስና የንብረት ውድመት የመሳሰሉ ወንጀሎችን መፈጸማቸውንም አመልክቷል። ስኔሊንግ 2 ሰዎች ቀላል ጉዳት ደርሶባቸው፣ አንድ ሰው በጉልበት ህመምና ሌላ ግለሰብ ደግሞ በጣቱ ላይ በደረሰበት ጉዳት ወደ ሆስፒታል መወሰዳቸውን ተናግረዋል። 2 ፖሊሶች ጉዳት የደረሰባቸው ቢሆንም ባልደረቦቻቸውን ጥለው መሄድ ስላልፈለጉ የህክምና አገልግሎት አለማግኘታቸውንም አብራርተዋል። ከታሰሩት መካከል 3 ጋዜጠኞች እንደሚገኙበት የጠቆሙት ስኔሊንግ ስለቀረበባቸው ክስ ግን ዝርዝር መረጃ እንደሌላቸው ገልጸዋል። የዩናይትድ ስቴትስ ፍልስጤም ማህበረሰብ ጥምረት ተባባሪ መስራች የሆኑት ሀተም አቡዳይህ በፍልስጤም ደጋፊ ተቃዋሚዎችና በፖሊስ መካከል ስለተፈጠረው ግጭት በአሶሲየትድ ፕሬስ ተጠይቀው ሲመልሱ ሰላምን ማስከበር የፖሊስ ኃላፊነት መሆኑን ገልጸው ፖሊስ ያለበት አንድ ኃላፊነት በመጀመሪያው የህገ መንግስት ማሻሻያ የተደነገገውን መብታችንን አለመጣስ ነው ብለዋል። የእስራኤል ቆንጽላ ጽህፈት ቤት የጋዛ ጦርነት በጥቅምት ወር ከጀመረ ወዲህ በርካታ ሰልፎች የተካሄዱበት ስፍራ ሲሆን በዲሞክራቲክ ፓርቲ ጉባኤ ወቅት የተነሱት ተቃውሞች በአብዛኛው የእስራኤልና ሐማስን ጦርነት በመቃወም ላይ ያተኮሩ ናቸው። ወደ 3500 የሚጠጉ ሰዎች የተሳተፉበት የሰኞ የተቃውሞ ሰልፍ በአብዛኛው ሰላማዊ የነበረ ቢሆንም አጥር ጥሶ ማለፍ ከመሳሰሉ የጸጥታ ስርዓት ጥሰቶች ጋር በተያያዘ 13 ሰዎች በቁጥጥር ስር ውለዋል። በአሶሲየትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
የአሸንዳ በዓል በመቀሌ ከተማ በደማቅ ሁኔታ እየተከበረ ነው የሚለው ቀጣዩ ከስፍራው የተላከልን ዘገባ ነው። የዘንድሮው የአሸንዳ በዓል በመቀሌ ከተማ በድምቀት መከበር ጀምሯል ሲል አክሏል ዘገባው። የበዓሉ ተሳታፊዎችም በህወሓት አመራሮች መካከል የተፈጠረው ፖለቲካዊ ልዩነት በበዓሉ ድምቀት ላይ ተጽዕኖ አላሳደረም ሲሉ ተናግረዋል። ለሁለት የተከፈሉት የህወሓት አመራሮች ተወካዮች ለመጀመሪያ ጊዜ በአንድ መድረክ ላይ በተገኙበት በዓሉ መከበር መጀመሩን ጠቅሶ ሙሉጌታ አጽባ ተከታዩን ዘገባ ከመቀሌ ልኳል።
በየዓመቱ ነሐሴ 16 ቀን የሚጀመረው በሴቶች በተለይ በልጃገረዶች የሚከበረው የአሸንዳ በዓል በመቀለ ከተማ በድምቀት እየተከበረ ነው። በዛሬው ዕለት በመቀለ ባሎኒ ስታዲየም በተጀመረው የአከባበር ስነ ስርዓት ላይ ያገኘኋት ሳምራዊት አሜሪካ በዓሉ ካለፉት ዓመታት በተሻለ ድምቀት እየተከበረ መሆኑን ትገልጻለች።
ደስ የሚል አከባበር ነው ያለው። አለባበሳቸው፣ ባህላቸው፣ በየባህሉ የራያ ባህል፣ በየባህሉ የተንቤን ያድግራት፣ በየባህሉ ተለብሶ ደስ የሚል ድባብ ነው ያለው። ለሆነ አገራችን ሰላም ስለሆነ በጣም ደስተኞች ነን። ከዚህ የበለጠ ለቀጣይ ዓመት ተፈናቃዮቹን በየአገራቸው ሂደው ሰላም ሆኖ እንዲከበር ነው ምኞቴ።
በዓሉ በመቀለ ባሎኒ ስታዲየም የተከበረው በአስር ሺዎች የሚቆጠሩ ታዳሚዎች በተገኙበት ነው። በህወሓት አመራሮች መካከል የተፈጠረው ፖለቲካዊ ልዩነት በበዓሉ ድምቀት ላይ ተጽዕኖ አላሳደረም ትላለች ሳምራዊት።
ልዩነት መጥቷል ተብሎ ይታሰባል፣ ግን ምንም ክፍተት እንደሌለ ነው የሚሰማኝ። እኔ ተጽዕኖ አላሳደረም፣ ባህሉ ላይ ምንም ተጽዕኖ አላሳደረም። ባህሉ በቃ እንደ ባህል ደምቆ እየታየ ነው እና በዚህ ደስተኛ ነኝ። ተጽዕኖ ስላላመጣ በዚህ በጣም ደስተኛ ነኝ።
ኮማ ሰለሞን የተባለች ሌላዋ ታዳሚ ከአዲስ አበባ ለበዓሉ እንደመጣች በመግለጽ በባህላዊ ይዘት ደምቋል ብላለች።
በጣም የሚገርም ነው የምር ማርያምን። ይሄ አየሁ በጣም በነጭ ሁሉም ይሄ እንትን አሰራር የፀጉር አሰራራቸው ራሱ ይለያል እና በጣም ደስ ይላል። ከዚህ በፊት በጣም ከባድ ነበር። በእርግጥ ብዙም 4-5 ዓመት አካባቢ አላከበርንም። በጣም ከባድ ጊዜ ነበር እና አሁን ግን ሰላም ስለሆነ እንደዚህ የሰላም ውጤት ይሄ ነው። ኦልሬዲ ሴቶቻችን ወጥቶ በሰላም እያከበሩ ነው፣ እንደፈለጉ እየሆኑ ነው እና ሰላም በጣም አስፈላጊ ነገር ነው። ይሄ በፖለቲካ መሪዎች የሚደረግ እኔ እንጃ ብቻ እሱለኛ ምንም ንትናቸው አለና እነሱ ራሳቸው በራሳቸው ቢጨርሱትና ከዚህ በፊትም ቢማሩ ይሄ አስባለሁ።
ሌላዋ በበዓሉ ያገኘኋት ታዳሚም
ስሜ ገብርኤል አብስራት ይባላል። የመቀሌ ነዋሪ ነኝ። አዎ አሸንዳ በየአመቱ ነው የማከብረው። የዘንድሮ አሸንዳ ደግሞ ለየት ይላል። ከብዙ ስቃይና መከራ በኋላ አሪፍ አሸንዳ አክብረናል እና ከብዙ ቦታ የመጡ ሰዎች አሉ እና ደስ ይላል። አለባበሱ፣ ድባቡ ምናምን ደስ ይላል። ለራሴ ለመስራት በቃ 6 ሰዓት ምናምን ፀጉር ለመስራት ብቻ። ከዛ ግን አይበቃም፣ እኔም ቤት ስለተሰራሁኝ ነው። ፀጉር ቤት ከሆነ ግን እዛው ማደርም አለብን።
ገበያው የባህል ልብሱ ምናምን ለመግዛት ሰው እንዴት ነበረ?
እሱማ አይገኝም፣ ወረፋ አይገኝም። ቀን ከለሰፋው ልብሱ አይገኝም። የሀገራችን ሰላም ያርግልን እና በዚህ ቀጥልን እላለሁ። አመሰግናለሁ።
በበዓሉ መክፈቻ ስነ ስርዓት ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና ሌላው የህወሓት ቡድን ባካሄደው ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ተገኝተዋል። እናም በመቀለ ባሉን ስቴዲየም የተከበረው በዓል ለሁለት የተከፈለው የህወሓት አመራሮች ልዩነት በይፋ ከታየ ወዲህ ተወካዮቻቸው ለመጀመሪያ ጊዜ በአንድ መድረክ ላይ የታዩበት ሆኗል። አቶ ጌታቸው ባደረጉት ንግግር የትግራይ ሴቶች ባለፉት 4 ዓመታት ከፍተኛ መከራ አሳልፈዋል ብለዋል። በትግላቸው ግን የብርሃን ጮራ ማየት ተችሏል በማለትም አክለዋል።
እዚ በዓል ናይታ በሁነታት ዘይትሰዓር ጅግነት ዝመለለያ ትግራዊ ተዶ
ይህ በዓል በሁኔታዎች የማትበገር ጀግንነት መለያዋ የሆነ የዛች የትግራይ እናት እህት፣ ሚስት፣ መሪና ታጋይ ምልክት ሆኖ ይኖራል። የአሸንዳ እሴቶች የትግራይ ሴቶች እሴቶች ሆነው ይቀጥላሉ። በትግላችሁና በጓዶቻችሁ ትግል የተገኘው ሰላም በመሪዎቻችሁ እልህና ችግር እንዳይበላሽ ባህላችን የሚያድግበት እንጂ ዳግም ወደ ጥፋት የማይሄድበት እንዲሆን ዳግም ቃል የምንገባበት በዓል ይሁንልን ነው ያሉት። ይህ በዓል በትግራይ ክልል አሸንዳ ማርያና አይንዋሪ በመባል የሚከበር ሲሆን በአማራ ክልልም አሸንድዬ፣ ሻደይና ሶለል በመባል ይታወቃል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙሉጌታ አጽባዋን እናመሰግናለን። ወጣት ስራ ፈጣሪዎች ሞዛምቢክ በቴክኖሎጂ እንድታድግ እየሰሩ ነው ይላል ቀጣዩ ዘገባ። አማሪሊስ ጉሌ ከማፑቶ የላከችው ነው። ስመኝሽ የቆየ ታቀርበዋለች።
በዚህ የማንጎ ዛፍ ጥላ ስር የ17 ዓመቱ ኔሊዮ ማዚቪላ ጊዜያዊ ቤተ ሙከራ ገንብቷል። ከተለያዩ የወዳደቁ እቃዎች በመጠቀም የኤሌክትሮኒክስ እቃዎችንና ሌሎች የቤት ቁሳቁሶችን የሚጠግነውም እዚህ ውስጥ ነው። ኔሊዮ ለጥገና የሚጠቀምባቸውን ቁሳቁሶች ከየት እንደሚያገኛቸው ይናገራል።
እኔ የምጠቀምባቸው አብዛኛዎቹ እቃዎች ከአሮጌ ቴሌቪዥኖች እና ድምፅ ማጉያዎች የተገኙ ናቸው። ነገር ግን አንድ ቁስ ድንገት በአስቸኳይ ካስፈለገኝ የወዳደቁ ብረቶች የሚሸጥበት ማዕከል እሄዳለሁ። ከዛ ውጪ ጓደኞቼና ጎረቤቶቼ ያረጁ የቤት እቃዎችን ይሸጡኛል።
ኔሊዮ ኢንቨንተር ሲል የሚጠራውን ሂደት በመጠቀም ወደ አንድ አቅጣጫ የሚሄደውን የኤሌክትሪክ ኃይል አቅጣጫ እንዲቀያየር በማድረግ ባትሪዎች ታዳሽና አስተማማኝ ኃይል እንዲሰጡ ማድረግ እንደሚችል ይናገራል።
ይህ ወደ አንድ አቅጣጫ የሚሄድን የኤሌክትሪክ ኃይል ወደ ተለያዩ አቅጣጫዎች እንዲዘዋወሩ መለወጥ የሚያስችል መሳሪያ ነው። ለመኖሪያ ቤት ያገለግላል። እኔ እዚህ ባለኝ መሳሪያ ከ3-4 ቤቶች ኃይል ማቅረብ እችላለሁ።
ከኔሊዮ ቤተ ሙከራ ጥቂት ኪሎ ሜትሮች ራቅ ብሎ ሌላ ክሌተን ሚቻክ የተባለ የ17 ዓመት ወጣት መኪናዎችንና ሮቦቶችን በመገንባት የፈጠራ ጉዞውን ጀምሯል። ዋናው ፍላጎቱ ግን ሰው አልባ አውሮፕላኖችን መስራት ነው። ሚቻክ ካርበን ፋይበሮችንና የአንድ ግለሰብ እይታ በመጠቀም ፎቶ የሚያነሱ ካሜራዎችን ተጠቅሞ ፈጣንና ጠንካራ ሰው አልባ አውሮፕላኖችን ወይም ድሮኖችንም ሰርቷል። ድሮኖቹ በተለይ ለጎርፍ ተጋላጭ የሆኑ አካባቢዎችን ለማዳን በሚደረጉ ተልእኮች ሊያግዝ የሚችል መሆኑን ይገልጻል።
ዋናው ዓላማዬ በጎርፍ ጊዜ ለሰው ልጆች ለመድረስ አስቸጋሪ በሆኑባቸው ቦታዎች ሰው አልባ አውሮፕላኖችን ለመጠቀም ነው። ድሮኖቹን የማይበላሹ ለተለያየ ጥቅም መዋል የሚችሉና ፈጣን አድርጌ ለመስራት ያሰብኩትም ለዛ ነው።
ሚቻክ የፈጠራ ስራውን ወደ ላቀ ደረጃ ለማሳደግ ምርምሩን መቀጠል እንደሚፈልግም ይናገራል።
ሌላው ያነሳሳይ ነገር ሞዛምቢክ በእውቀት ወደ ኋላ እንዳትቀር ማድረግ ነው። እኔ እንደነዚህ አይነት ሰው አልባ አውሮፕላኖችን የመስራትና በሌሎች ሀገሮች እየተደረጉ ያሉ ጥናቶች እውቀት ስላለኝ ሞዛምቢክ ውስጥ እውቀት እንዳለ የሚያሳይ ነገር መፍጠር ቻልኩኝ።
እነዚህ ወጣቶች መደበኛ ትምህርት አላገኙም። እርስ በርስ በአካል ተገናኝተውም አያውቁም። ነገር ግን በማህበራዊ ሚዲያዎች አማካኝነት እርስ በርስ ይበረታታሉ። የመንግስትና የግል ተቋማት ስራቸውን አይተው እውቀታቸውን ማሳደግ የሚያስችላቸው ድጋፍ ያደርጉላቸዋል ብለውም ተስፋ ያደርጋሉ። በአማሪሊስ ጉሌ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ክብራትና ክብራን ስርጭታችን ወደ መጠናቀቁ ተቃርቧል። ከዛ በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለአውሮፓ አቆጣጠር ከዳር 7 ጀምሮ እስራኤልና አብዛኛውን መካከለኛው ምስራቅ ለዘጠነኛ ጊዜ እየጎበኙ ነው ይላል ርዕሰ አንቀጹ ሀተታውን ሲጀምር። ብሊንከን በቴል አቪቭ ከእስራኤል ፕሬዚደንት አይዛክ ሄርዞግ ጋር በሰጡት ጋዜጣዊ መግለጫ እንደተናገሩት ይህ ወሳኝ ጊዜ ነው፣ ታጋቾቹን ወደ ቤታቸው ለመመለስ፣ የተኩስ አቁም ለማድረግና ሁሉንም ሰው የተሻለ ሁኔታ ላይ እንዲሆን ለማድረግ፣ ብሎም ዘላቂ ሰላምና ደህንነት ለማምጣት ይህ መንገድ ምናልባትም የተሻለውና የመጨረሻው እድል ነው ማለታቸውን ርዕሰ አንቀጹ ጠቅሷል።
I'm here as part of an intensive diplomatic effort on President Biden's instructions to try to get this agreement to the
long. እዚህ የመጣሁት ፕሬዚደንት ባይደን ባዘዙት መሰረት የተጠናከረ ዲፕሎማሲያዊ ጥረት አካል በመሆን ይህንን ስምምነት መስመር ለማስያዝና አንድ የመጨረሻ ደረጃ ላይ ለማድረስ ነው። አሁን የሚጠናቀቅበት ጊዜ ነው። ማንም ወገን ይህንን ሂደት ሊያደናቅፉ የሚችሉ እርምጃዎችን እንዳይወስድ ለማድረግ ጊዜው አሁን ነው። ስለሆነም የተባባሰ ሁኔታ እንዳይኖር፣ የሚባባስ ትንኮሳ እንዳይፈጠር፣ ከዚህ መስመር ሊያወጡን የሚችሉም ሆነ ግጭቱን ወደ ሌላ ቦታ አዛምተው ሊያባብሱ የሚችሉ ድርጊቶችን በምንም አይነት መንገድ እንዳይኖሩ ለማረጋገጥ እየሰራን ነው።
የውጭ ጉዳይ ሚኒስትሩ ብሊንከን ይህ በእስራኤል ውስጥ ከኢራን ከሂዝቦላና ከሌሎች ምንጮች የሚመጡ ጥቃቶች ሊኖሩ ስለሚችሉበት ሁኔታ ጥልቅ ስጋት ያየለበት ወቅት ነው ሲሉ መናገራቸውንም የጠቀሰው ርዕሰ አንቀጹ ኢራንም ሆነች ሂዝቦላ በሊባኖስና በቴህራን በተፈጸሙት የታጣቂ መሪዎች ግድያ ምክንያት እስራኤልን ለመምታት ዝተዋል። ይህ የበለጠ ሰፊ ግጭት ሊኖር የመቻሉን እድል አሳድጎታል ብለዋል። በምላሹ የመከላከያ ሚኒስትር ሎይድ ኦስትን ሚሳኤል ተሸካሚ ሰርጓጅ መርከብን ወደ መካከለኛው ምስራቅ ሰማርተዋል ያለው ርዕሰ አንቀጽ የአየር ኃይልን መሳሪያና ቡድኖች የተቀናጁበትን አብርሃም ሊንከን የተባለውን የዩናይትድ ስቴትስን የባህር ኃይል ቡድንን ወደ አካባቢው ማሰማራቱንም አፋጥነዋል ብለዋል። በተጨማሪም በልክሌይና ሩዝቬልት የተሰኙ ሁለት ትላልቅ የባህር ኃይል ጦር መርከቦችን ወይም ዲስትሮየርስ በአካባቢው ለበርካታ ሳምንታት ቆይተዋል ሲል ርዕሰ አንቀጹ ጽፏል። በመጨረሻም የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጉብኝታቸው ትኩረት ታጋቾቹን ወደ ቤታቸው መመለስና የተኩስ አቁም መፈጸሙን ማረጋገጥ መሆኑን አጽንኦት ሰጥተዋል። ሁሉም ሰው ወደ ይሁንታ የሚደርስበትና የማይሆንበትን ሰበብ ላለመፈለግ ጊዜው አሁን ነው ብለዋል ሲል ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን የምሽቱ ስርጭታችን በዚሁ ተጠናቋል። ስርጭቱን ከስቱዲዮ ሲቆጣጠርልን ያመሸው ኤልያስ አስማረ፣ ዋና አዘጋጅ ቆንጅት ታየ፣ ሳስተናግዳችሁ ያመሸሁት እንግዶልኝ ነኝ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ ጤና ይስጥልኝ።